ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች፣ ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ።
የተባበሩት መንግስታት ድርጅት ዋና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ኃላፊ ቬራ ሶንዌ ናቸው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
በቆቦ ከተማ ለሁለት ቀናት በተካሄዱ ተቃውሞችና ግጭቶች ጋር የተያያዘ ባቢሪሳችን ዘገባ ይዘናል።
ጤና ይስጥልን አድማጮቻችን፣ እንደምንላችሁ አመሻችሁ። ዛሬ ሐሙስ ጥር 17 2010 ዓ.ም ነው የምናስተናግዳችሁ
አሉላ ከበደና
አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ጋራ። የስርጭት ማንስቲም ኦልድ ሪስ በቦታው ተሰይሟል። መልካም ምሽት እየተመኘን ወደ ዜና እናልፋለን። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ያነጋገርናቸው ነዋሪዎች ገልጠዋል። ከሟቾቹ ውስጥ አንድ ታዳጊና 2 የመከላከያ ሰራዊት አባላት እንዳሉበትም ነግረውናል። ነዋሪዎቹ እንደሚሉት ግጭቱ የተቀሰቀሰው በወልዲያ ከተማ ንጹሃንን የገደሉ የመንግስት አጣቂዎች ለፍርድ ይቅረቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ በማለት መፈክሮችን የሚያሰሙ የከተማ ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና መኪናዎች፣ የእርሻ ልማት ድርጅቶች፣ የፓርቲ ጽህፈት ቤት፣ የባለ ሀብቶች ንብረት እንዲሁም ዘርን መሰረት ያደረገ የተባለ ቤትና ንብረት መቃጠላቸውን ነዋሪዎቹ ይናገራሉ። በእነዚሁ ባነጋገርናቸው ነዋሪዎች ገለጣ መሰረት የመንግስት ታጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት የፈጸሙባቸው ከመሆኑም በላይ ሄሊኮፕተሮቹ አሁንም ከመሸ በኋላም በከተማው ላይ እያንዣበቡ ይገኛሉ። ቀደም ሲል እንደገለጽ ነው በመጽሔት ዘገባ እናቀርባለን።
በፌዴራሉ ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ጉዳያቸው እንደገና እየታየ የሚገኘውን 2 የኢንተርኔት አምደኞች ዛሬ መከላከያ ምስክሮቻቸውን ሳያቀርቡ መቅረታቸው ተገለጠ። የፍርድ ቤቱ ተለዋጭ ቀጠሮ ሰጥቷቸዋል። መለስካቸውም ዝርዝሩን ይዟል።
መከላከያ ማስረጃዎቻቸውን ሊያሰሙ ለዛሬ ተቀጥረው የነበሩት የኢንተርኔት አምደኞቹ ናትናኤል ፈለቀና አጥናፉ ብርሃኔ ምስክሮቻቸውን አሟልተው ለማቅረብ እክል ስላጋጠማቸው ምስክሮቻቸውን ሳያሰሙ ቀሩ። በጠበቃቸው በአቶ ሽብሩ በለጠ አማካኝነትም ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። አቶ ሽብሩ ለፍርድ ቤቱ እንዳብራሩት ከሆነ የደንበኞቻቸው ምስክሮች በከፊል ቀርበዋል። ይሁንና የጭብጦች መመሳሰል ስላለ ቀሪ ምስክሮች ተሟልተው እንዲሰሙ ፍርድ ቤቱን ጠይቀዋል። ከዚህም ባሻገር አንዳንድ የሰነድ ማስረጃዎች ከውጭ አገር ስለሚመጡ አንዳንዶቹም በኤምባሲዎች በኩል ለትክክለኛነታቸው ማረጋገጫ ተደርጎላቸው እንደሚመጡ በማስረዳት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱ በበኩሉ የመከላከያ ማስረጃዎቻቸውን ዝርዝር አስቀድመው ሊያስገቡ ይገባ እንደነበረ ገልጾ ይህ ለምን እንዳልተደረገ ጠይቋል። የተከላካይ ጠበቃ በበኩላቸው ምስክሮቻቸውን ትክክለኛ አድራሻና ሙሉ ስም አሟልተው የማያውቁ ስለነበረ ያልተጠናቀቀ ዝርዝር ማቅረብ ተገቢ አይደለም በሚል እምነት መሆኑን አስረድተዋል። በመጨረሻም ፍርድ ቤቱ የመከላከያ ማስረጃዎቻቸውን ዝርዝር ቀደም ብለው እንዲያስገቡ የመከላከያ ምስክሮቻቸውንም የካቲት 7 ቀን 2010 አቅርበው እንዲያሰሙ ቀጠሮ ቆርጧል። ናትናኤል ፈለቀና አጥናፉ ብርሃኔ በዚህ ችሎት የቀረቡት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ብሎ አቃቤ ሕግ በታች ፍርድ ቤት ውሳኔ ቅር በመሰኘት ባቀረበው ይግባኝ ላይ በሰጠው ውሳኔ መሠረት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ሙስና በአፍሪካ ውስጥ እያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑን አንዲት እናት ገልጠዋል። አፍሪካ በዚሁ በሙስና ምክንያት በዓመት 148 ቢሊዮን ዶላርስ እንደምታጣም ነው የተገለጠው። ይሄ የተገለጸበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኑን ጠቁመዋል። በዚህም ላይ በኋላ መጽሔት ዘገባ ያቀርባል።
የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ አስፈጻሚ ተከስተ ገብረ መድን ከአገር እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውሞ አሰማች። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማናለብኝነትና የትንኮሳ ተግባር ነው ሲል ኮንኖታል። የኔዘርላንድ መንግስት የኤርትራ ኤምባሲ ኤርትራውያን ስደተኞችን ያስገደደ ግብር ያስከፍላል ሲል ወንጅሎ ነው አቶ ተከስተን ከአገሩ እንዲወጡ ያዘዘው። ኤርትራውያኑ ግብር የሚከፍሉት በፈቃደኝነት በአገር ውስጥ ለሚጠየቁት አገልግሎት እንደሆነ የአሜሪካ ድምጽ ያነጋገራቸው ዲፕሎማቱ ገልጠዋል። ይህም እንደ አውሮፓውያን ዘመን አቆጣጠር ከ1992 ዓመተ ምህረት አንስቶ በሚሰራበት የአገራችን የግብር ህግ መሰረት እንጂ ፈጽሞ አስገድደን አናውቅም ሲሉ አስተባብለዋል። ኔዘርላንድስ ነዋሪ ትውልድ ኤርትራዊ ነጻ ጋዜጠኛ ሀብቶም ዮሐንስ በበኩሉ ኤርትራውያን ጉዳይ ማረጋገጫ ደብዳቤ ወይም ፓስፖርት ለመሳሰሉ አገልግሎቶች ወደ ኤምባሲው ሲሄዱ የዳያስፖራ ግብር ካልከፈሉ አገልግሎቱን ይከለከላሉ። የኔዘርላንድስ መንግስት በጃዙር ተጽዕኖነት የተመለከተውም ይህንኑ አድራጎት ነው ብሏል። የኔዘርላንድስ አምባሳደር ቀርበው ማብራሪያ እንዲሰጡ የኤርትራ መንግስት መጠየቁን የጠቆመው የውጭ ጉዳይ ሚኒስትሩ መግለጫ ተገቢውን አጻፋ ለመውሰድም አቅደናል ብሏል።
አድማጮች፣ የአሜሪካ ድምጽ ራዲዮ በአማርኛ የሚያሰማውን ፕሮግራም የምሽቱን ዜና ነው የምትከታተሉት። የሶማሊያ መንግስት ባለፈው ሳምንት ከአልሻባብ ካምፕ ያስለቀቃቸውን 35 ልጆች ለወላጆቻቸው ከማስረከቡ በፊት ወደ ማገገሚያ ቦታ ሊልካቸው መሆኑን አስታውቋል። በእንዲህ አይነት ሁኔታ ያለፉትን ልጆች ከቤተሰብ ጋር የማገናኘቱን ፕሮግራም የሚመሩት አብድራሺድ ኢብራሂም መሐመድ እንደተናገሩት እነዚህ ከ18 ዓመት ዕድሜ በታች ያላቸው ልጆች ለምን ያህል ጊዜ በአልሻባብ እንደታገቱ ማጣራት ይኖርብናል። እናም ከቤተሰቦቻቸው ጋር ከማገናኘታችን በፊት ትክክለኛ ሕይወት ምን አይነት ጉዞ እንዳለው ልናስተምራቸውም ግድ ነው ሲሉ ተናግረዋል። 35ቱን ልጆች ባለፈው ሳምንት ከአልሻባብ ማጎሪያ ወይም ካምፕ ያስለቀቁት የዩናይትድ ስቴትስና የሶማሊያ ልዩ ኃይሎች መሆናቸውም ተገልጧል።
አሜሪካ ትቅድም የሚለውን አጀንዳቸውን ያብራሩበታል በተባለ ጉዞ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በስዊዘርላንዷ መዝናኛ ከተማ ዳቮስ እየተካሄደ ባለው የዓለም ምጣኔ ሀብት መድረክ ላይ እየተሳተፉ መሆናቸው ተገለጠ። የሚስተር ትራምፕ ፖሊሲ ዓለም አቀፍ የንግድ ስምምነቶችንና ውሎችን እንደገና እንዲፈተሹ ወይም ለድርድር እንዲቀርቡ የሚጠይቅ ሲሆን ዋሽንግተንም በአንዳንድ ገቢ ሸቀጦች ላይ አዳዲስ ታሪፎችን እንድትጥል አድርጓታል። ዳቮስ መድረክ ተሳታፊዎች ዛሬ ዓለም ውስጥ እየታዩ ያሉ የአመለካከት ግጭቶችን ማስተናገድ ይኖርባቸዋል እየተባለም ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የዓለም ምጣኔ ሀብት መድረክ ለዓለም የፖለቲካና የንግድ መሪዎች ሊታይ የሚገባው ቦታ ነው የሚባለው። የዘንድሮው የዓለም ኢኮኖሚ መድረክ ላለፉት 18 ዓመታት ሥራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ሲሳተፍበት የአሁኑ የመጀመሪያ ሊሆን ነው። በጉባኤው ላይ የተገኙት የመጨረሻው የአሜሪካ ፕሬዚደንት ቢል ክሊንተን ነበሩ በ2000 ዓመተ ምህረት በአውሮፓ የዘመን አቆጣጠር። የዓለሙ ምጣኔ ሀብት መድረክ ፕሬዚደንት ቦርዥ ብሬንድ ተስፋቸው የነቃ ነው።
We strongly believe in dialogue and I think the fact that the president of the US is here
በመነጋገር በብርቱ እናምናለን። የዩናይትድ ስቴትስ ፕሬዝደንትም የተሻለ በተካከል ባለበት ዓለም አቀፋዊው ስርዓት ግሎባላይዜሽን ላይ ውይይት የሚከፍቱ ይመስለኛል።
ፕሬዝደንት ዶናልድ ትራምፕ የጉባኤውን የመዝጊያ ንግግር ነገ አርብ ከማድረጋቸው በፊት የተነሳው ውጥረት ግን የእርሳቸው ግሎባላይዜሽንና ተያይዞም ነጻ የግብይት ስርዓት ወይም ግንኙነቶች ላይ ያላቸው ነጭናጫ የሚባል ጠባይ ነው። አሁን እየተሰራበት ያለው የንግድ አያያዝ አሜሪካን የሚጠቅም አይደለም ብለው የሚያምኑት ሚስተር ትራምፕ ከውጪ ወደ ዩናይትድ ስቴትስ በሚገቡ የልብስ ማጠቢያ መኪኖችና በፀሐይ ኃይል ሰብሳቢ ኤሌክትሮኒክ ጣውላዎች ወይም ሶላር ፓነልስ ላይ ከፍ ያለ የቀረጥ ጭማሪ የሚያሳድር ትዕዛዝ ትናንት ወደ ዳቮስ ከመውረዳቸው በፊት ፈርመዋል።
Executive actions uphold the principle of fair trade and demonstrate to the world
እነዚህ የማስፈጸሚያ ትዕዛዞች የፍትሃዊ ንግድን መርሆች የሚያጠናክሩና ከእንግዲህ አሜሪካ ጥቅም ሊመታባት የሚቻል ሀገር አለመሆኗን የሚያሳዩ ናቸው።
ጉባኤው ከትናንት በስተያ ማክሰኞ ሲጀመር የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ያስተላለፉት መልእክት ከአሜሪካው መሪ አስተሳሰብ ዋልታ ጋር ፊት ለፊት የሚጋጭ ነው። የሞዲን አስተሳሰብ ወትሮ የአሜሪካ ወዳጅና አጋር የሆኑ የአውሮፓ ሀገሮችን መሪዎች ጨምሮ ቻይናና ጃፓንንም የመሳሰሉ ግዙፍ ምጣኔ ሀብቶች ይጋሩታል።
በመጨረሻም ነጭ ላልሆኑ ዜጎች መብት መከበር የቆሞ ብሔራዊ ማህበር NAACP የሚባለው በእንግሊዝኛው ምህጻረ ቃል የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤትን ማለት ለሆምላንድ ሴኪሪቲን ከሰሰ። ምክንያት ወደ 60 ሺህ የሄይቲ ፍልሰተኞች ከመባረር የሚያድናቸውን የዩናይትድ ስቴትስን ጊዜያዊ የመኖሪያ ፈቃድ እንዳያገኙ አግዷል በሚል። ማያሚ ሄራልድ የተባለው ጋዜጣ ትናንት ረቡዕ እንደዘገበው ክሱን በሜሪላንድ ውስጥ በሚገኘው የዩናይትድ ስቴትስ ወረዳ ፍርድ ቤት የመሰረተው የማህበረው ህጋዊ መከላከያና ትምህርታዊ መረጃ መስክ ሲሆን የሄይቲ ፍልሰተኞች ጊዜያዊ የጥበቃ መብት ያለመከበርና በ2019 ዓ.ም ከሀገር እንዲባረሩ የተላለፈው ውሳኔ ኢፍትሃዊ አግላይም ነው ብሏል። ክሱ የተመሰረተው በማህበሩ ማለትም NAACP በሚባለውና በሄይቲ ማህበረሰብ አባላት አማካኝነት እንደሆነም ታውቋል። አድማጮች ለሰዓቱ ያለው ዜና ማሰሚያ ጊዜ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ። ብርሃን ኃይሉ ፕሮግራም እየመራችና ኦልድሪስ የቴክኒክ ምህንድስናው ላይ ነው። ለምሽቱ በርከት ያሉ ዘገባዎች እንዲሁም ቅንብሮች ይዘናል። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ታውቋል ሲሉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጡ። ከሟቾቹ ውስጥ አንድ ታዳጊና አንድ የመከላከያ ሰራዊቱ አባልም እንዳሉበት ተናግረዋል። ነዋሪዎቹ እንደሚሉት ግጭቱ የተከሰከሰው በወልዲያ ከተማ ንጹሃንን የገደሉ የመንግስት አጣቂዎች ለፍርድ ይቀርቡ የሚሉና በቆቦ ከተማ የታሰሩ ወጣቶች ይፈቱ የሚሉ መፈክሮችን የሚያሰሙ የከተማው ነዋሪዎች ለተቃውሞ አደባባይ በመውጣታቸው ነው ይላሉ። ተቃውሞው ወደ ግጭት ተቀይሮ የመንግስት ተቋማትና ተሽከርካሪዎች፣ የሻልማት ድርጅቶች፣ የፓርቲ ጽህፈት ቤት፣ የባለ ሀብቶች ንብረት፣ ዘርን መሰረት ያደረገ ቤትና ንብረት ላይ የተደረጉ የቃጠሎ እርምጃዎች መኖራቸውን ነዋሪዎቹ ገልጠዋል። የመንግስት አጣቂዎች ለተቃውሞ በወጣው ህዝብ ላይ በምድርና በአየር ጥቃት እንዲፈጸሙባቸውና ሄሊኮፕተሮቹ አሁን ከመሸም በኋላ በከተማው አናት ላይ እየተዘዋወሩ እንደሆነ ነዋሪዎቹ ይናገራሉ። በጉዳዩ ላይ መረጃ ለማግኘት የክልሉን የመንግስት ኮሚኒኬሽን ጉዳዮች ዲሬክተር አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት የተደረገው ጥረት ስልካቸው ባለመነሳቱ ለጊዜው አልተሳካም። ጽዮን ግርማ የዘገባውን ዝርዝር ይዛ ቀርባለች።
በቆቦ ከተማ የሚገኙ ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደገለጹት ባለፈው ቅዳሜ በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመው ግድያ በቆቦ ከተማ በትላንትናው ዕለት ለተቀሰቀሰውና በዛሬው ዕለት ለቀጠለው ህዝባዊ ተቃውሞ የመጀመሪያ ምክንያት ነው ብለውናል። በትላንትናው ዕለት የተጀመረው ተቃውሞ ወደ ግጭት አምርቶ ሰዎች ተገድለዋል፣ ንብረት ተቃጥሏል፣ በአጠቃላይ ከተማዋ የጦርነት ቀጠና መስላለች ብለውናል። ሁኔታውን በቅርብ ሲከታተል እንደነበር የገለጸልን ወጣት በምሽቱ አነጋግረነው ነበር። ለደህንነቱ ስለሚሰጋ ማንነቱን እንድንደብቅለት ድምፁንም እንድንቀይር ጠይቆናል።
አሁን 7 ገለው አነሱ፣ መከላከያም አንድ ሙቷል፣ የቆሰሉ ብዙ አሉ። በሄሊኮፕተር ነበር ሲያሸብሩ እናንተ ሲሉ የነበሩት። አራሞ የሚባል ቦታ ላይ ሄሊኮፕተሮችን እያወረዱ ነበር። ህዝቡን መሳሪያ ታጥቆ ስለነበር የግል ታጣቂዎች መጥቶ ስለነበር ወደ አራም የሚባል ከከተማ 2-3 ኪሎ ሜትር ወጣ ብሎ ያለ ቦታ ላይ እያወረደ ነበር። የደርግ የአየር ማረፊያ እዛ አካባቢ ነበር። አሁን ያው ወጣቱን በጥይትና በጢስ ቦምብ አስፋልት እያወጡ ሽንኩርትና ቲማቲም የጫኑ መኪኖች እያለፉ ነው ያሉ፣ በኦራሎችና በፓትሮሎች በመከላከያ አስታጅበው ማለት ነው።
ሁለተኛው የተቃውሞ ምክንያት በከተማ ውስጥ የታሰሩ ወጣቶች እንዲፈቱ የሚጠይቅ በመሆኑ ህዝቡ በቀጥታ ወደ ፖሊስ ጣቢያ አምርቷል ይላል ይህ ወጣት።
ለረብሻታቸው ከሰጣሪስ ብሎ ኮማንድ ፖስት ተጀምሮ ያሰረ ያስተካያቸው ነበር ወጣቶች ከተማ ወጣቶች እነሱ በክሊበምም ጥያቄ አቀረበ ሊፈትለትና ጥያቄው ሊመልስለት አልቻለም ይባስ ብለው የከተማውን ህዝብ ይደብድቡ ነበር ያ ነገር ነው ህዝቡ ያበሳቸው ህዝቡ እንደወጣ በነቂስ ወጣ የታሰሩትና አስፈታ ያው ለድርጅቱ መረጃ እየሰጡ ሲያስመጡ ያስተደብደቡ ነበር ያሉት ሰዎች ቤት ንብረታቸውንና የመንግስት ተቋማትን ማካተል ጀመረ ታም በተካተሉ ፍርድ ቤት ሙሉ ለሙሉ ወድሞ ህንጻውን እስከማፍረስ ድረስ መዘጋጃ ቤት አራቱም የከተማው ቀበሌዎች ተቃጥሏል ገቢዎች ቢሮ ተቃጥሏል ዘለቀ እርሻ መካናይዜሽን ወይንም ወልዲያ አትክልትና ፍራፍሬ በመባል የሚታወቀው የውሃ ወይንም የኢፈርት እህት ኩባንያ ነው የአዋሪን ገበሬዎችና አርሶ አደሮች መሬት ተቀምጦ ለትግራይ ክልል የቲማቲምና የአትክልት ማምረቻ አድርጎ እየሰራ ያለ ድርጅት ነው ለከተማዋ ምንም አይነት ጥቅም የለውም ከተመሰረተ ረዥም አመት አስቆጥሯል 12 አመት አካባቢ ማለት ነው ሁለት ትራክተር አቃጥለዋል አንድ ደብል ካፕ ሲወጣ አንድ ላንድ ክሎዘር አለ አንድ ጭነት መኪና አለ አንድ ሙሉ መታዘን ነው አለ እህል የያዘ ሙሉ መጋዘን ተቃጥሏል አንድ መጋዘን ሙሉ ደግሞ ስፔር ፓርት ወድሟል ከማው ደግሞ ከ30 ደቂቃ በፊት የድርጅቱ ስራ አስኪያጅ የነበሩት የህወሓት ታጋይ የነበሩት ከ30 ደቂቃ በፊት በመከላከያና በፖሊስ አስተዳደሩ ከከተማ እንዲወጡ ተደርገዋል የራያ ቆቦ ጤና ጥበቃ ጽፈት ቤት እሱም ተቃጥሏል የራያ ቆቦ ትምህርት ጽፈት ቤትም እንዲሁ ሙሉ ለሙሉ ወድሟል የራያ ቆቦ አስተዳደር ጽፈት ቤት ደግሞ አለ የራያ ቆቦ ወረዳ ምልሽ የገጠሩን ነው የከተማውን ሳይሆን የገጠሮች ከተማው ላይ ነው ጽፈት ቤት ያለው የራያ ቆቦ አስተዳደር ጽፈት ቤት ሙሉ ለሙሉ ነው ከ15 በላይ የወረዳው መኪናዎች ትልቅ ውድመትና ወጣቱ ተዘጋጅቶ ነው ያለው አሁንም መከራከያውን አልፈራም አንድነት እንዳለ ነው የሚሰማ አሁን የወጣቱ ድንጎልቶ የሚሰማ ያለው አላማጣኛ ነው ወልዲያኛ ነው ኮረኔኛ ነው ሰቆጣኛ ነው ማጮኛ ነው መፎክር ነው ያለው ያ አንድነት እንዳለ ነው ወጣቱ እስካሁን አልፈራም መከራከያውን ከዚህ በላይ መተኮስ አላቆመም
ሌላው በቆቦ ከተማ ተወልደው ያደጉና በተመሳሳይ ድምጻቸውን እንድንቀይር የጠየቁን አዛውንት ቆቦ በህዝቡና በመከላከያ ሰራዊት መካከል ከፍተኛ ውጥረት ነክሷል ይላሉ
በወልዲያ በሚኖር ወንድሞቻችን አዘኔት የተነሳ ያው እንዴት ለመግለጽ ነው ወጣቶች ተነሱ ህዝቡን ተነሳ አንዳንድ የትግሬ መረጃዎች ነበሩ እነሱን ንብረት አካፈለ ነበረ ከዛ በኋላ ግን አጠፌታ የከፋ ነው ይሄ ነው ማለት አይቻልም አሁን ራሱ የምነግር ሰዓት ይህ ልጅ ጥራት ዙሪያው መከላከያ ነው መክረኘት ዘገው የሚባል ዙ የሚባል ማአት ማአት መሳሪያ ተሸክሙ አገርን ዝኛን ገፈኝ ይደረግ የሞቱት ያው መከላከያዎች ጋር ወደሰባት አንዱ የሰባት አመት ህጣን ተገደለ ነገሮች ግን በጣም የሚያሳዝን ሁኔታ በሚያሳዝን ይሄ እርምጃ ይበቀዋል የማይባል ወደ ሌሎች ዘር ማጥፋት አሁን እኛ ራሳችን መውጫችን ተቸግረን ነው እንጂ ቤታችን ንብረታችን ጥለን ለመውጣት ግን ቤት ይወጣ አሁን ዙሪያ ሰው ተከቧል በቃ ወጥ ካለ ህፃን የለ ትልቅ የለ ዱላ ነው ዱላ ዱላ ከጥይቱ ጥይቱ ይሻላል ወደ ገላል ዱላ ነው በቃ በቃ የተጠጣ የተጠጣ አገር ናት በህይወት ዘመን ከሀይለ ስላሴ ጀምሮ ነበር እንዲህ አይነት ነገር አይቻላል በጣም የከፋ ነው ወጣቱ ብሶትም የገለጸው ይሄ ብሶት አጠፌታው የከፋ ነው በጣም እጅግ በጣም የከፋ ነው በጣም በሚያሳዝን ሁኔታ ነው የሚሰሩት እኔ በእውነት የኢትዮጵያ መከላከያ ሳይሆን ጣሊያን እንኳ ጋዜያ እንደዚህ አላደረጉ በጣም 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 በሚያሳዝን ሁኔታ ነው የሚጠፈጭፉት የሚደበድቡት እንደውም መግለጫ ያቀተኛል አንድ ሰው በሽንት ለመሽናት እንኳ ከውጭ አይወጣም ከወጣ ጎትቶ ነው በቃ 5-6 ነው የሚደበድቡት አሁን የጥይቱ የምናምኑ የግድያውን ተዩ የሞት ተገላግለዋል እኛ ተገላግለን በቁማችን በቃ የምንሰራል ያንን በቃ ምንድን ነው ይገባ ምንሽ ነገር ምን እንደሚገባ ያላቀ በሄሊኮፕተር ነው ወታደር የሚወርደው በቃ ጅምላችን ይህ ነው ግደሉ ነው ግደሉ ነው የወጣቱ ደግሞ መገደል ሲጀምር ተበተን አሁን ከሚቤት እያወጡ መደብደብና መግደል
እኛ አዛውንት እንደሚሉት እኛ ባነጋገርናቸው ወቅት ሄሊኮፕተር በከተማው አናት ላይ እየተሽከረከረ እንደዚሁም የተኩስ ድምፅ እየተሰማ መሆኑን ገልጸውልናል የከተማ ወጣቶች ሁኔታውን እየተከታተሉ ያለችበትን ሁኔታ በተንቀሳቃሽ ምስል የላኩልን ሲሆን በላኩት ቪዲዮ ላይም የተኩስ ድምጽ ይሰማል ጭስና እንዲሁም በከፍተኛ ሁኔታ የታጠቁ ወታደሮች አስፋልት መንገዶቹም ሞልተው ይታያሉ በተጨማሪም የተቃጠሉትና የወደሙት ንብረቶችን የሚያሳዩ ምስሎችንም ልከውልናል ወጣቶቹ በዱላ ሲደበደቡ የሚያሳዩ ቪዲዮዎችም አሉ በሌላ በኩል በቆቦ ከተማ ለረጅም ጊዜ የኖሩ የትግራይ ተወላጅ የሆኑ ነዋሪዎች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸውልናል ይህ እንዴት ሆነ ተገቢስ ነው ወይ ብለን ጠይቀናቸው ነበር
ግን ያንዳንዱ ታቻለው የትግራይ ህዝብ ታቻለው ህዋትን እንደታቦት ነው የሚያመልከው። ህዋትን አይሆንም አይሆንም አይሆንም። ስለዚህ ህዋትን ስለሚያመልክ አጋራችን አልሆነም። የእኛን ብሶት እንደ ብሶት አላየውም። የእኛን ጭቆና እንደ ጭቆና አላየውም። የእኛን ባርነት እንደ ባርነት አላየውም። በቃ የእነሱ እንኳ ባይመጣቸው ህወሀትን የሚነካባቸው ሰው አይወዱም። ስለዚህ ይህን ነገር እየነገርናቸው አብረን እየዋን አብረን እያደርን አብረን እየበላን አብረን እየሸነት የጋራች ከለጥሙን እንኳ አይሆንም አይሉም። ስለዚህ ይሄ የተጠራቀመ የዞረ ድንበር ነው።
አዛውንቱ አያይዘው ሁለቱ ህዝቦች ለዘመናት አብረው የኖሩ ቢሆንም አሁን ግን በህወሀት ምክንያት ከፍተኛ ጥላቻ እየተመሰረተ ነው፣ ሁኔታ ሁሉ አስጊ ነው ይላሉ። ሀገሪቱን የሚመራው ገዢ ፓርቲ ለ18 ቀናት የዘለቀ ስብሰባ አድርጎ በሀገሪቱ ለተፈጠሩት ችግሮች ኃላፊነት በመውሰድ ሁኔታውን በአጭር ጊዜ እንደሚፈታ ከገለጸ በኋላ በዚህ ሳምንት ብቻ በወልዲያ ግድያ መፈጸሙን፣ በሞያሌም እንዲሁ የሰው ህይወት መጥፋቱን እና በተጨማሪም በወልቂ ጤ ህዝብ ለተቃውሞ አደባባይ መውጣቱን መዘገባችን ይታወሳል። የቆቦውን ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንና ሌሎች ባለስልጣናትን ለማግኘት ያደረግነው ሙከራ ስልካቸው ስለማይነሳ ሳይሳካልን ቀርቷል። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች ተከታዩም ከዚሁ ዜና ጋር ያቆየናል። ንብረታቸው በመቃጠሉ ሳቢያ ከቆቦ ከተማ ሸሽተው ወደ ሌላ አካባቢ መሄዳቸውን የገለጡ አንድ በንግድ ስራ ይተዳደሩ የነበሩ የአካባቢው ነዋሪ የትግርኛ ክፍል ባልደረባችን ገብረ ገብረመድን በስልክ አነጋግሯል። እነሆ ዘገባዋል።
ገዛይ ገብረ ኢየሱስ።
የት ነው የምትኖረው?
ቆቦ።
ቆቦ አሁን የት ነው ያለኸው?
አሁን አላማጣ ነው ያለሁት።
አላማጣ? እንዴት ከቆቦ ወደ አላማጣ ሄድክ?
ያው ካለው ግርግር አንጻር በጣም ከፍተኛ ግርግር ሲበዛ የትግሬዎች ቤት እየተቃጠለ ነው። ከጓደኛ ቤት ነው ያደርኩት። በዛ አማካኝነት እየተጠናከረ ሲሄድ መከላከያ መጥቷል። ያሉ የጸጥታ ኃይሎችም ገብተው ነበረ። ምንም አይነት ስራ እየሰሩ አይደለም። እንግዲህ ረብሻው ሲበዛ ቤቶቹን ሲቃጠሉ እቃዎቹ እንዳለ ተቃጥሏል። እቃዎች እንዳለ ተቃጥሏል። እኔ ነጋዴ ነኝ። ሸቀጣሸቀጥ
ሱቅ አለ እና
ሱቅ ነበረ። ያው አሁን የለም።
ተቃጥሏል።
እንኳን እሱ መኖሪያ ቤት ምንም ነገር የለም እና በዛ ማኝነት ነው
የተቃጠሉ። የሱቅ መደብሮች የምታውቃቸው ዝርዝራቸውን ልትነግረኝ ትችላለህ?
አሁን እንዴት መሰለ እንዳለ የትግሬዎች የተባሉ እጣዎች የቀረ ነገር የለም። ሰውና የሸቀጣሸ እነዚህ የድርጅት ሱቆች መኖሪያ ቤት እያንዳንዱን ተመርጠውን የተቃጠለው እንትኖቹ ድርጅቶቹ በአይንን ገብተን አላየንም። ምክንያቱም የምናየበት ሰዓት እንትንም የለም። እዛም መግባት አትችልም ካለው ኮንዲሽን አንጻር እና በዛ ማኝነት የነ የተለከለ ማለት አይቻልም። አሉ የተባሉት እዛ ሱቆች እንዳለ ተቃጥሏል።
የትግራይ ተወላጆች ብቻ እየተለዩ ነው የሚቃጠሉት ማለት ነው?
እየተለዩት
ለምንድን ነው?
ምንም እኛ ራሱ እንዴት እንደሆነ በጭራሽ የምናውቀው አይደለንም። የብዙ አመት ነዋሪ ነን እዛ። ነገር ግን መምጫው ትእዛዙ ምን እንደሆነ በጭራሽ የምናውቀው ነገር የለም።
ስንት አመት ተቀምጠሃል? ለስንት አመት ኖረሃል እዛ አካባቢ?
20 አመት 21 አካባቢ።
21 አመት እዛ ኖረሃል። ትዳርና ልጆች አሉ?
ለሀገር ናቸው። እንደ አጋጣሚ ለበዓል እንደሄዱ ናቸው። ወደ ቤተሰብ ቤት ለበዓል ወደ ትግራይ የሄዱ ናቸው። በዛ አጋጣሚ ሊመጡ ነበረ፣ ሊመጡ አልቻሉ።
እንዴት አመለጥክ አንተ?
ማታ እንዲህ አይነት ኢንፎርሜሽኖች እየተወሩ ነበረ። እንግዲህ ከነሱ ወዳጅ ዘመድ አይጠፋም እና እንዲህ አይነት ወሬዎች አሉ በሚባል አጋጣሚ ከስራ ቦታ ወጥቼ ሻይ ቡና እያልን ነበረ። 11 ሰዓት በጊዜ ነው የተጀመረው ትናንት።
እና እንዴት አመለጥክ? እንዴት ወጣ?
ተማኝነት ነው እንዳልኩ ነው። በጓደኞች ምክንያት ነው ወደዛ ልወጣ ቻልኩኝ እንጂ ያላሰብኩትም ያወቅኩት ነገርም የለም። ወንዝ ነገር አለ። በወንዝ አድርገን ነው ልንወጣ ቻል ነው። ወደ በረሃ የሆነ ትምህርት ቤት አለ። በዛው አድርገን ነው ያጣ ነው።
አሁን መንግስት ምን ማድረግ አለበት? ምን መሆን አለበት? ምን መደረግ አለበት ብለህ ትላለህ?
በተለይ ራሱ መፈተሽ አለበት ብዬ ነው የማስበው እኔ። ራሱ መፈተሽ አለበት። ልዩ ትኩረት ተደርጎ ለእነዚህ በልዩ መንገድ እንደዚህ የሚደረግበት ምክንያት እኛ ምንም እናውቀው ነገር የለም። ከድንጋጤው አንጻር እንግዲህ ሰላም ሲኖር ነው አገርም አገር ልትሆን የምትችለው እና እኛ አገር ሰላም ብለን ልንሰራ እየሰራን ባለንበት ሰዓት ላይ እየሰራ ተመልሶ እሳት የሚጋይበት ከሆነ መልሰ 30 አመት ሰርተ ላታገኘው ነገር ነው እንግዲህ ይህን ነገር የተከሰተው እና
የሞተ ሰው የተጎዳ ሰው አለ እዛ አካባቢ በተፈጠረው ግርግር በተፈጠረው
ብዙም አልሰማውም። የሚደውልልኝ ሰው እንጂ እኔ ደውዬ እንዴት ሆነ ብዬ ብዙም አልጠየቁም።
አመሰግናለሁ ለሰጠኝ ቃለ መጠየቅ።
ሙስና በአፍሪካ ውስጥ ያስከተለ ያለው ጉዳት ከፍተኛ መሆኑ ተገለጠ። ወደ ባህር ማዶ ለመሻገር ሲሞክሩ በውሃ የሚበሉት ወጣቶችና ለአደጋ የሚጋለጡ እናቶች ሁኔታም ሙስና የወለደው ችግር መሆኑ ተገልጧል። ከተናጋሪዎቹ አንዷ ናቸው የነገለጡት። አፍሪካ በዚሁ በሙስና ምክንያት በአመት 148 ቢሊዮን ዶላር እንደምታጣም ነው የገለጡት። ይሄ የተገለጠበትን የአፍሪካ ህብረት ስብሰባ የከፈቱት የኮሚሽኑ ሊቀመንበር ሙሳ ፋቂ ደግሞ አፍሪካ ከወደ ዩናይትድ ስቴትስ እየተደመጡ ያሉ መልእክቶችን እያብላላች መሆኗን ጠቁመዋል። የስብሰባውን መክፈቻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚጀምረው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። በዛሬው የውጭ ጉዳይ ሚኒስትሮች ስብሰባ መክፈቻ ላይ የተናገሩን በዚህ ርዕስ ላይ አተኩረዋል። የተባበሩት መንግስታት ረዳቷና ጸሐፊና የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚ ጸሐፊ ቬራ ሶንግዌ አንዷ ናቸው። ሙስና በአህጉሪቱ ላይ ያስከተለ ላለው ችግር የተለያዩ ማሳያዎችን ጠቅሰዋል። አህጉሪቱ በየአመቱ 148 ቢሊዮን ዶላር እንደምታጣም ነው የገለጹት። ይህ ደግሞ ከአፍሪካ አመታዊ ምርት 1/4ውን ማለት እንደሆነም ጠቁመዋል። እና ሙስና አህጉሪቱን በከፍተኛ ሁኔታ የተጠናወተ በሽታ መሆኑን በአስተርጓሚ በሚደመጠው የፈረንሳይኛ ንግግራቸው አስረድተዋል።
Corruption which is corroding so many of our
በሚያሳዝን ሁኔታ ሙስና የሀገሮችን እድገት እየሸረሸረና ቀጣይነት ያለው እድገት እንዳይኖር እያደረገ ነው። የተከበራችሁ ሚኒስትሮችና ተጋባዥ እንግዶች ሙስናን ከካንሰር ጋር እንዳነጻጽር ይፈቀድልኝ። ኢኮኖሚያችንን ቀስ በቀስና ደረጃ በደረጃ እየበላ ያለ ብቸኛው ደዌ ነው። የመጨረሻው መፍትሄና መድኃኒትም ሙስናን መለየትና ማጥፋት ነው።
ወጣቶች የሚሰደዱት፣ ለሞት የሚዳረጉት፣ እናቶች የሚቸገሩት፣ በአጠቃላይም ህብረተሰቡ እየተጎዳ ያለው በዚሁ በሙስና መሆኑን ደግሞ ስራ አስፈጻሚ ጸሐፊዋ በእንግሊዝኛ ባደረጉት ንግግር ነው ያብራሩት።
How can we get the Africa we want if most of our mothers cannot have babies in safe conditions?
አብዛኞቹ እናቶች ደህንነቱ በተጠበቀ ሁኔታ መውለድ የማይችሉ ከሆነ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን? ምክንያቱም መንግስታት ለነርሱ መዳኔት መግዣ የሚሆንም ሆነ አገልግሎት እንዲያገኙ የሚያስችል የመክፈል አቅም ስለሌላቸው። በሙስና ምክንያት ሴቶች የመሬት ባለቤት መሆን ሳይችሉ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን?
How can we get the Africa we want if collectively we let our most precious assets?
በሙስና ምክንያት ለነጻነት ያላቸው ጥማት ባለመርካቱ ሁላችንም ብርቅ ሀብቶቻችን የሆኑት ወጣቶች በባህር ማዶ ውሃ ውስጥ ሰምጠው እንዲሞቱ የምናደርግ ከሆነ የምንፈልጋትን አፍሪካ እንዴት እናገኛለን?
When our youth no longer believe in their leaders, when our youth no longer believe in our institutions, we cannot get the Africa we want.
ወጣቶቻችን በመሪዎቻቸው ማመን ሲያቆሙ በተቋሞቻችን ማመን ሲያቆሙ የምንፈልጋትን አፍሪካ እንዴት ማግኘት እንችላለን?
በሙስና ምክንያት የሚፈጸመው ኢፍትሃዊነት በሌላ በየትኛው ምክንያት ከመጣው የከፋ መሆኑንም ነው ቬራ ሶንግዌ ያብራሩት።
The injustice of corruption brought to life within our institutions is more powerful.
በተቋሞቻችን ውስጥ ባለው ሙስና ምክንያት የሚፈጠረው ኢፍትሃዊ እንደ አህጉር ከመያጋጥመን ከየትኛውም ሌላ ኢፍትሃዊነት የከፋ ነው። ይህ በአህጉሪቱ ውስጥ የሚደረግ ኢፍትሃዊነት ነው። በግልጽም በአህጉሪቱ ውስጥ መፍትሄ የሚያገኝ ኢፍትሃዊነት ነው።
በስብሰባው መክፈቻ ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ደግሞ የሚኒስትሮቹ ስብሰባ ከዩናይትድ ስቴትስ በተደመጡት አስተያየቶች ላይ ጭምር ሊነጋገር እንደሚችል ጠቆም አድርገዋል። አፍሪካ ከወደ ዩናይትድ ስቴትስ የተደመጡ መልእክቶችን ገና አብላልታ አልጨረሰችም ያሉት ሊቀመንበሩ መልእክቶቹ ምን እንደሆኑም ጠቁመዋል።
Messages of despise, of hatred and desire to marginalize and exclude.
የጥላቻ መልእክቶች፣ ኢየሩሳሌምን በተመለከተ የተሰጡ አስተያየቶችና በዓለም ላይ ለሚካሄደው የሰላም ማስከበር ተልእኮ የተመደበውን በጀት መቀነስ የመሳሰሉት። ይህ ደግሞ ህብረ ብሔራዊነት ትልቅ ቀውስ ውስጥ እንደሆነ እንድናምን ያደርገናል።
ከሚኒስትሮቹ ስብሰባ ቀደም ብሎ የተካሄደው የአፍሪካ ህብረት አምባሳደሮች ስብሰባ ተመሳሳይ ሐሳብ አንጸባርቋል። የአምባሳደሮቹ ኮሚቴ ባዘጋጀው ረቂቅ አቋም መግለጫ በተለይ ፕሬዝዳንት ዶናልድ ትራምፕ አፍሪካን በተመለከተ የተጠቀሙትን የደሃ የሚል እንደምታ ያለው አገላለጽ ማውገዙ ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ የፊታችን እሁድ ይጀምራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አንድ ሌላ ዘገባም አድርሶናል። ኢትዮጵያ በሊቢያ የሚገኙ ዜጎቿን ወደ አገር ውስጥ ለመመለስ መጀመሯን የውጭ ጉዳይ ሚኒስቴር ማስታወቁን ይመለከታል። የሚኒስትሩ ቃል አቀባይ አቶ መለስ ዓለም ለአሜሪካ ድምጽ እንዳብራሩትም በዛሬው ዕለት ብቻ 21 ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል ይላሉ። አቶ መለስን ያነጋገረው እስክንድር ፍሬው ይህንኑ በሚያብራሩበት ይጀምራል።
በዛሬው ዕለት ብቻ 21 ኢትዮጵያውያን ከሊቢያ አዲስ አበባ ገብተዋል። አቶ መለስን ያነጋገራቸው እስክንድር ፍሬው ነው። ይህንኑ በማብራራት ይጀምራሉ።
በዛሬው ዕለት እኩለ ሌሊት ላይ 21ዱን ወደ አገር ቤት መልሰናል። ከነዚህ ውስጥ ወደ 16 የሚሆኑት ሴቶች ናቸው፣ አምስቱ ወንዶች ናቸው። ከተለያየ ሀገራችን ክፍል የመጡና በህገወጥ አዘዋዋሪዎች ወደ ሶስተኛ ሀገር ሲሄዱ ሊቢያ ውስጥ የቆዩ ናቸው። አንዳንዶቹ ለ6 ወር አካባቢ ታሰሩ፣ ገሚሶቹ አሰሪዎቻቸው ጥለዋቸው ሄደው ኦና ቤት ላይ ሲቸገሩ የነበሩ ጉዳት የሚታይባቸው የህመም ስሜት የሚታይባቸው ናቸው። እነዚህን ነው ወደ አገር ቤት ለመለስ የተቻለው። ሁለተኛው ዙር ላይ ወደ 45 የሚሆኑ ኢትዮጵያውያን እናመጣለን።
መቼ?
በቅርቡ የጉዞ ሰነድ ተሰጥቷቸዋል። ወደ ሊቢያ እንደ ልብ የአየር በረራ የለም። መንግስት የሚቆጣጠረው አካባቢ የተወሰነ ነው። በጦር አበጋዞች፣ በሚሊሻዎች ቁጥጥር ስር ያለ ቦታ ነው ያለው። እኛም ኤምባሲ እዛ ስለሌለን እንደ ልባችን መግባት
ከግብጽ ነው
የምንሸፍነው ሊቢያ። ስለዚህ በቅርቡ እናመጣለን። ከነሱ ውስጥ ሕክምና የሚያስፈልጋቸው እዛው ባሉበት ቦታ ሕክምና እንዲያገኙ መንግስት እያደረገ ነው። የጉዞ ሰነድ ተሰጥቷቸዋል። ወደ አገር ቤት የሚመለሱ ይሆናል። ግብጽ ባለው የኢትዮጵያ ኤምባሲ፣ ሊቢያ የሚገኙ ኢትዮጵያውያን እንዲሁም ከዓለም አቀፉ የስደተኞች ድርጅት IOM ጋር በመተባበር እየተሰራ ያለ ነው። ወደፊት ተጠናክሮ ይቀጥላል።
አቶ መለስ ከተመዘገቡት ከስንቶች ውስጥ ነው ዛሬ 21 የመጡት? 45 ደግሞ በቅርቡ ይመጣሉ እያሉኝ ያሉት?
እነዚህ ሁለቱም የአጠቃላይ ሰው የተመዘገቡ ኢትዮጵያውያን ቁጥር ነው።
ስንት ኢትዮጵያን አሉ ብሎ ይገምታል የኢትዮጵያ የውጭ ጉዳይ ሚኒስቴር? አሁን ሊቢያ በአጠቃላይ ግምት ቁጥር ካለ?
ግምት ማስቀመጥ ይቸግራል። ስለምን? አንደኛ እያንዳንዱ ሰው በራሱ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ ሊቢያ ይገባል። ሊቢያ ከገባም በኋላ አንድ ቦታ አይቀመጥም። የተመቸው ቦታ፣ ደህንነቴ ይረጋገጣል ብሎ የሚያስበው ቦታ ነው። ስራ ተቀጥረው ሰዎች ውስጥ የሚሰሩትም እንደልባቸው መንቀሳቀስ አቅም የላቸው። ከዛ በተጨማሪም እዛ ሚስዮን ስለሌለን ለመመዝገብ እድሉ የለንም። ስለዚህ በእነዚህ ተደራራቢ ምክንያቶች ሳቢያ ሊቢያ ያሉ ዜጎቻችንን ቁጥር ማስቀመጥ ይቸግራል። አሁንም ግን መንግስት ዜጎች ወደ አገር ቤት እንዲመለሱ አስፈላጊውን ጥረት ያደርጋል።
ኢትዮጵያ እንዲመጡ ጥረት ማድረግ የተጀመረው ከባርነቱ ዜና በኋላ ነው። ዜጎች ሰዎችን በባርነት የመሸጥ እንቅስቃሴ ሊቢያ ውስጥ እንዳለ በሲኤንኤን ከተዘገበ ከዛም ዓለም ካወገዘው በኋላ ነው
አይደለም? የኢትዮጵያ መንግስት በተለያየ መንገድ ወደ ሌላ ሶስተኛ ሀገር ለመሄድ በሚያደርጉት ጥረት ችግር ላይ ያሉ ዜጎችን ሲረዳ አሁን የመጀመር አይደለም።
የአሁኖቹን የመመዝገቡ ጥረት የተጀመረው ማለት ነው?
ይሄኛው ጥረት የተጀመረው አሁን ችግሩ ከተከሰተ በኋላ ነው። ማስታወቂያ ተነግሮ ያሉበትን ቦታ እንዲገልጹ ተጠይቀው የተከደበት ነው።
በጣም አመሰግናለሁ አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ።
እግዚአብሔር ይስጥልኝ። እስክንድር፣ አንተንም የአሜሪካ ድምጽ ሬዲዮን አመሰግናለሁ።
ከምሽቱ 3:33 ሊሆን ነው። ከአሜሪካ ድምጽ ራዲዮ ጣቢያ ፕሮግራማችን እስከ ምሽቱ 4:00 ይቀጥላል። አብራችሁን አምሹ። ከእናንተ ከአድማጮች ካገኘናቸው መልእክቶች ለሰዓቱ ተመጥነው የተዘጋጁትን እናሰማለን።
ሰሞኑን ወልዲያ ውስጥ ሚካኤል ቤተክርስቲያንን እያጀቡ የነበሩ ወጣቶችን በጥይት ደብድቦ የገደለው ህወሓት ካልገደለው ወደ ኋላ እንደማይል መናገር ለቀባሪው ማርዳት ነው። ሁሉም የኢትዮጵያ ህዝብ የሚያውቀው ስለሆነ እኛ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ለሲኖዶሱ ነው፣ እንዴት ቤተክርስቲያን ላይ ወጣት በጥይት ተደብድቦ ሲያልቅ ዝም ጭጭ ይላሉ? እንዴት መግለጫ እንኳን አይሰጡም? እንዴት በግድያ አያወግዙም? ፓትርያርኩን ብቻቸዋለሁ። እሳቸው ላለፉት 2 ዓመት ህዝብ ሲያልቅ አንድም ነገር ሳይናገሩ ባለፈው ወለጋ ውስጥ 2 ሲቪሎች ተገደሉ ስለተባለ ብቻ ወጥተው መግለጫ በቴሌቪዥን የሰጡና እንደውም ምህል ላይ ያወጁ ሰው ናቸው። እና እሳቸውን ከቁጥር አላስገባቸውም። ግን እዛ ሲኖዶስ ውስጥ የተጠራቀሙ ጳጳሳት ቤተ ክርስቲያን ህይወታቸው በዚህም ዓለም በዛም ዓለም ህይወታችን ቤተ ክርስቲያን ናት ብለው የተቀመጡ ጳጳሳት እንዴት ግድያ አያወግዙም? በጣም ያሳዝናል። ለሞቱት ወንድሞቻችን ደግሞ ነፍሳቸውን በገነት ያኖረው።
ጤና ይስጥልኝ ቪኦኤዎች፣ እንደምን ቀረባችሁ? የዘውትር አድማጫችሁ ነኝ። በጣም አሳዛኝ ነገር ነው ወልዲያ ውስጥ የተከሰተው። የአማራ ብሔራዊ ክልል ቃል አቀባይ አቶ ንጉሱ ጥላሁን አጥፊዎቹ ለፍርድ ይቀርባሉ፣ በህግ ይጠየቃሉ አይነት ነገር ብለው ነበረ። ባለፉት ሁለት ዓመታት ጎንደር ውስጥም ባህር ዳር ውስጥም በርካታ ሰዎች በሞቱ ጊዜ አቶ ንጉሱ ይህንን አስተያየት ነው የሚሰጡት። ከዛ በኋላ ተከታትላችሁ ጠይቃችሁ ታውቃላችሁ ይህንን ሰውዬ እነማን ተያዙ? በቁጥር በስም ይታወቃሉ? በስም በቁጥር ምን ያክል ሰዎች እንደታሰሩ መጠየቅ ይቻላል? ይሄ ነገር ጀስት ፓተርን ሆነ። ነገም ሰው ሲሞት አቶ ንጉሱ እንደዚህ ይላሉ እና እስቲ ጠንከር አድርጋችሁ ይህንን ነገር ብትጠይቋቸው ምን ያክል ሰው ታሰረ እስካሁን ድረስ ብላችሁ እግዜር ይስጥልኝ።
አስተያየት የላካችሁልን አድማጮች እናመሰግናለን። ሌሎቻችሁም በአስተላለፍ ነው ላይ ወይም እንድናስተላለፍ በምትሹት ጉዳይ ላይ መልእክቶቻችሁን ላኩልን።
አሁን አዲሱ በኢሜይል የደረሱንም በርካቶች ናቸው። ሰዓት እንደበቃን ወደ ኋላ ላይ ለማቅረብ እንሞክራለን። ታዲያ በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ 4 ሰዓት እንደወትረው ሁሉ ይቀጥላል። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ለመጀመርም እንኳ ጊዜ የለንም። ቀጥታ ወደ ቀዳሚው ዝግጅት ነው የምንወስዳችሁ።
ያ ቀዳሚ ዝግጅት አዲሱ በዚህ ሰዓት በየሳምንቱ የሚቀርበው የባህልና ማህበረሰብ ዝግጅት አይደለም። ዛሬ አይቀርብም በፕሮግራም ጥበት በወቅታዊ ፕሮግራም ሳቢያ። የአውሮፓውያን አዲስ ዓመት አስታኮ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት የተመለከተ የጥበብ ባለሙያ ጋር ከሙጌታቸው ጋር የጀመርነው ቃለ ምልልስ ለሚቀጥለው ሳምንት ተሻግሯል። ፕሮግራሙን ለምትከታተሉ ይቅርታ እንጠይቃለን። አሁን ወደ ወቅታዊ ዘገባ እንሻገር። ባለፈው ሳምንት ሙሉ መቅረብ ያልቻለ ዝግጅት ነው።
መሰንበቻውን ለዝግጅት ክፍላችን የደረሰን ደብዳቤ ነው መነሻው። በሶማሌ ክልል በፕሬዝዳንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጭ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራሉ መንግስትም ጣልቃ በመግባት እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉትን ክሶች ናቸው በዩናይትድ ስቴትስ የሚኖሩ የአካባቢው ነዋሪዎች ደብዳቤ የያዘው። የህዝባችንን ድምፅ ለማሰማት መስራቱን እየተንቀሳቀሰ ነው ያሉትን የድርጅት መሪዎችና አንዳንድ አባላት አናግረናል። ያነጋገረውም አሉላ ከበደ ነው። ቀጥሉ።
ዱል ሚድድ ይሰኛል የሶማሊኛው ሀረግ የፍትህ ጥያቄ ወደ አማርኛ ሲመለስ። ኡመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ህዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዝዳንት ያለ አንዳች ጠያቂ በህዝቡ ላይ እያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ።
እኛ የተሰባሰብነው በሶማሌ ክልል ፕሬዚደንት አብዲ መሐመድ ኦማር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻል ነው። በዛ ምክንያት ተሰብስበን ምን እናደርግ እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋምነው።
በክልሉ አምባገነንነት ሰፍኗል፣ ስጋት ነክሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት።
ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ለምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ትጠይቀኛለህ? ማንም ሰው ልናገር አይችልም። ማንም ብትሆን ሰው ሁሉ በጣም ቸግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው። ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም እዛን ለመኖር ተስፋ አጥቷል። ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮራፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ጥያቄዎች አሉ።
በሚኒሶታ ክፍለ ግዛት በንግድ ስራ የሚተዳደሩት ከድር ጅግሬ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸውና የክልሉ አስተዳደር በዝብ ላይ የሚያደርሰው በደል ስላሳሰበኝ በአቶ ዑመር የሚመራውን ዱል ሚዲድን ተቀላቀልኩ ይላሉ።
ኢትዮጵያ ትውልድ አሜሪካዊ ነኝ። ብዙ ቤተሰቦች ምንዛለሁ። ዱልሚ ዲ በአማርኛ ደግሞ የፍትህ ጥያቄ ክልላችን ያለው ችግር በተለያዩ ዎች ከክልሉ እና ከፌደራል መንግስት ጋር ያለው ችግር ለመነጋገር እዛችንም ብዙ ጊዜ መክሮ ነበረ እና ብዙ ተገቢ ላሹ አልተገኘም። ስለዚህ የህዝባችን ድምፅ ለመሆን የዱልሚ ዲ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳውዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁሟል። ዋና አላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናደርጋለን።
አቶ ከድር እንደ ሊቀመንበሩ ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ ዑመር ይስማማሉ።
የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች፣ የሰው ክብር እና ሰብአዊ መብት የሚከበር። አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል ክስ ሳይመሰረት። ለአንድ ምሳሌ መውሰድ የምንችለው ጅጅጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመስርቶ ብዙ አመታት ተፈርዷል። የፌደራል መንግስትም ይህ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሻ ውድሀብ answer for that ችግሩ እንዴት እንዳልፈታ አላውቅም።
የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ የሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረው የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዝዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት።
ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን አሁን እዚህ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቋም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉ እስር ቤት አስገባለሁ ብሎ ይደውልናል ወይም ይልካል ሰው እና ቤተሰባችን እዛ ያሉትን ለእኛ ይደውልናል። በፍርሃት ከዚህ ድርጅት ውጡ አትግቡ፣ ለምን እኛ ይህን ታሰራለን ወይም ይሄ ችግር ደርስብናል። ሰው በዛ አይነት ፍርሃት ይኖራል።
የፕሬዚዳንቱ ረዳቶች ወዲህ ወደ ዩናይትድ ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ።
የፕሬዚዳንቱ አብዱል መሐመድ ኦማር ደጋፊዎች ወይም ከሶስት የሚሰሩት አንድ አምስት ስድስት ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መጥቶ ነበር ከአንድ ሶስት ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርንመንት የሚሰራ ሰው ከሆነ በኦፊሻል ቪዝት ነው እዚህ የሚመጣው። ግን እነዚህ በተለይ በክልል ፋይፍ ለሚሰሩት ዝም ብሎ ይመጣሉ። ዋናው አላማቸው ደግሞ የሚመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው የማይደግፈው ብሎ ህዝቡን ለማከፋፈል ዋናው አላማቸው የሚመጡበት ለዛ ምክንያት ነው። እናው እኛ ካቋቋምነው በኋላ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት። ማንም አልሄደለት። እንደገና ሞከሩት። ትንሽ ሰው መጡ። አሁን በመጨረሻ ጊዜ ባደረጉት የአሁን ያለፈው ሳምንት ያኔ የኢትዮጵያን አምባሳደር ጋበዙት እንዲመጣ። እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንትላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዙ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው እነሱ ነበሩ በብዛት የመጡ ሰብሰባ ላይ እና እኛ አልሄድንም፣ ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት።
ለበርካታ ዓመታት በዚህ በዩናይት ስቴትስ የኖሩት አቶ ከድር በበኩላቸው የዚህ ችግር አካል ነው ያሉትንና በግል የገጠማቸውን ይናገራሉ። በዩናይትስቴትስ ከሚያካሄዱት የንግድ ሥራ በተጨማሪ ከዚህ ቀደም ወደ አገራቸው በመመለስ መዋለ ንዋይ በማፍሰስ ጀምረውት የነበረውን የንግድ ሥራ በክልሉ ሰፍኗል ባሉት የመብት ጥሰትና ሙስና ሳቢያ ለማቋረጥ መገደዳቸውን ነው የገለጡት።
ባለፈው 15 ዓመታት ከዩናይትድ ስቴትስ ወደ ኢትዮጵያ ጅጅጋ ትልቅ ሆቴል ነው የገነባሁት። ኖጎብ ሆቴል የሚባል እና ለኢንቨስትመንት ትንሽ የሚያስቸግር በክልሉ ያለው አመራሮች አብዛኛው ክልሉ ህገ መንግስት እና የኢትዮጵያ ህገ መንግስት ብዙ ጊዜ ሲጣስ ቫሌሽን ሲደረግ ስላየሁት የህግ በላይነት የሌለው ቦታ እና ለእኔ ቢዝነስ እና ለደህንነቴ ትንሽ ስጋት ስለነበረኝ አሁን ሸጥኩት ሆቴሉ። ለዛ ምክንያት ነው የሸጥኩት።
የለውጥ ጥያቄው በሶማሊያ ክልልም ጎልቶ እየተሰማ መሆኑን አክለው የተናገሩት አቶ ከድር የፌዴራል መንግስቱ በተጨባጭ የሚወስደውን እርምጃም በቅርበት የሚከታተሉ መሆናቸውን ነው የሚናገሩት።
ግን አሁን ብዙ ተስፋ ያለው እንደምታውቀው በመላ ኢትዮጵያ የኢህአዴግ አመራሮች እንዳሉት ጥልቅ ተሃድሶ እየተደረገ የተለያየ ቦታ መፍትሄ እና የህዝብ ጥያቄ እንፈታለን ብሎ ነው ቅርብ ጊዜ ያስተላለፉት ወሳኔዎች። ግን እኛ ምንለው ተግባራዊ እንዲሆን የሶማሌ ህዝብን ጨምሮ የጠቅላላ ያለው የኢትዮጵያ ህዝቦች ችግር ሊፈታ መንግስት ጋር ተልፈን ችግሩ እንዲቀረፍ ትኩረት እናደርጋለን እንለው አን ዊ ትረስት ዩ በት ዊ ቬሪፋይ። አንድ እዚያም አብዛኛው ጊዜ ሰው ሲነገር ፖለቲካል ተርም ትረስት በት ቬሪፋይ ነው። በተግባር ለማየት እንፈልጋለን። በተለይ በኛ ክልል ያለው ችግሮች በቶሎ በቀልጣፋ መንገድ እንቀረፍ።
ከሙስና እስከ ህገ ወጥ ስርና ግድያ ቁጥሩ የበዛ ወንጀል የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ እየተጠባበቅን ነው። በተጓዳኙ የክልሉን መንግስታዊ የሰብአዊ መብት ኮሚሽን ተጠሪ አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው አልተሳካም። አድማጮች እንደቀናን እናቀርባለን። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር እንሻገር። ሳይንስና ህይወት።
በዓለማችን ሰዎችን እየገደሉ በፈጸሙት ወንጀል ባለመጠየቅ ለብዙ ዓመታት ተደብቀው የሚኖሩ እንዳሉ ይታወቃል። አሁን በቅርቡ ይፋ መሆኑ የተነገረለት አዲስ ቴክኖሎጂ የነዚህን ወንጀለኞች ምስል ቀደም ብሎ ካገኘ ወደ የትኛውም የዓለም ክፍል ሸሽተው ቢሄዱ ማንነታቸውን በትክክል ለይቶ በማሳየት ለፍርድ እንዲቀርቡ የሚደረጉትን ጥረቶች ያግዛል። በቀጣዩ ዝግጅት ለዚህ ለአዲሱ ጸረ ወንጀለኞች ቴክኖሎጂ ቅርበት ያላቸውን ባለሙያ አቶ ዳኛቸው ተሾመን ሶሎሞን ክፍሌ አነጋግሯቸዋል።
በቅድሚያ ለትብብሮ ላመስግን አቶ ዳኛቸው ተሾመን።
እኔም ለዚህ ዕድል አመሰግናለሁ አቶ ሶሎሞን ክፍሌ።
ምን ይባላል ይሄ አዲሱ ቴክኖሎጂ? ስራውስ ምንድን ነው?
አዲሱ ቴክኖሎጂ የሰውን ገጽታ፣ የሰውን አቋቋም፣ አረማመድ፣ አጎባበጥ፣ አካሄድ በሙሉ አንድ ላይ አጣምሮ የሰውን ማንነት በእርግጠኝነት ይሄ ሰው ይሄ ነው ብሎ የዛሬም አመት የዛሬ 15ም 30ም አመት ሊናገር የሚያስችል ቴክኖሎጂ ነው።
ከቪዲዮ ሪኮርደር በምን ይለያል?
አዎ እንግዲህ ቪዲዮ ሪኮርደር የሰውን ገጽታ ይቀዳል። ነገር ግን ይሄ የሚያረጋ ምንድነው? የተቀዳውን የፊቱን ገጽታ ብቻ ሳይሆን የሰውየውን ቁመናም ጨምሮ ያጥንቶቹን skeletal system ይባለውን ያጥንቶች ስርዓት ሰውነት ውስጥ ያለውን አጣጣፉን፣ አቋቋሙን፣ አጎባበጡን፣ አካሄዱን እሱንም ጨምሮ ድምጽም ካለ ድምጽንም ጨምሮ የአንድን ሰው አሻራት እንደ ማለት ነው። ወይንም ደግሞ የጠቅላላ የገጽታ DNA ንጥረ ነገሩን እንደማለት ይቻላል። ያንን በኢንፎርሜሽን ደረጃ ወስዶ ያስቀምጣልና ይህ ግለሰብ እድሜው ቢያረጅም ቢያፈጅም መነጽር ቢያረግም ጺም ቢያሳድግም ጸጉሩን ቢላጭም የውሸት ጸጉሩን ቢያረግም ያንን ሁሉ ከቁጥር ውስጥ አውጥቶ ዋናውን የሰውየውን እሱ የሚያረገውን ነገር አውጥቶ ያንን ሰው በእርግጠኛነት ይሄ ሰው ይሄ ነው ማለት የሚችል ቴክኖሎጂ ነው።
የምስል አሻራ ሊባል ይችላል?
በትክክል የምስል አሻራ፣ የድምጽ አሻራ፣ ያቋቋም፣ ያካሄድ፣ የአጥንት አስተካከል አሻራ ጠቅላላ በጣም ሰፊ የሆነ የሰውን ማንነት የሚገልጽ ነው። አሁን ባንኮችም ትልልቅ ሴኩሪቲ የጸጥታን ነገር በጣም የሚመለከት አሁን በኤርፖርቶችም መታወቂያ ወረቀት ማሳየት እየቀረ ነው። ከምንም የበለጠ አስተማማኝ ስለሆነ ይሄንን እየተጠቀሙ ነው። አንዳንድ ኤርፖርቶች እንኳን አሁን ጀምረዋል። ፊርማ ማያስፈልግም ካርድን ምዛውስ ማስገባት ማያስፈልግም አሁን
በማን ነው የተሰራው ባለቤት አለው ወይ ድርጅት ወይም ሀገር ማለት ነው
እንግዲህ እንደዚህ ያለ ቴክኖሎጂ በሂደት አንዱ ትንሽ ይሄንን ሲሰራ ሌላው እዛ ላይ ሲያክልበት አንዱ ይሄንን ሲያስተካክል ባለፉት 30 40 አመታት ውስጥ እየተጣራ ያደገ የሄደ ቴክኖሎጂ ነው ባለቤቱ ይሄ ነው የሚባል ለማለት አይቻለም
እርሶ ድርሻ አለዎት በዚህ አዲስ ቴክኖሎጂ ግኝት
የቴክኖሎጂ ተማሪ ነኝ ያለፉትን 28 አመታት የሰራሁት ቴክኖሎጂ ውስጥ ነው የራሴም ደግሞ ኢንቨንሽንም አለኝ በዚህ አካባቢ ባይሆን በግራጁዌት ስኩል ሲሄድ ቮይስ ሪኮግኒሽን ይባል ድምጽን የማወቅ የሚያስችል አዎ በዛ ነው ማስተርስ ዲግሪ ያገኘሁት ቲሲሲ በዛ ኤሪያ ነውና ይሄ በጣም ኢንትረስት ያደረገኛል እንደ ቴክኖሎጂስትም ደግሞ ላለፉት 25 አመታት ቴክኖሎጂን ማመዛዘንና ማነጻጸር ለካምፓኒዎች እሱን አረግ ነበር አሁንም ያለፈው ሳምንት ላስ ቬጋስ የቴክኖሎጂ ውጤቶችን ግኝቶችን ከዓለም ዙሪያ የመጡ ሳይንቲስቶች ትልልቅ ካምፓኒዎች አሉ የሚባሉ ሰዎች ተሰባስበው ቴክኖሎጂያቸውን ሲያሳዩ ይሄንን የምስልን አሻራ የሚያጠና ሶፍትዌር ከሚያቀርቡ ካምፓኒዎች ጋር ተነጋግሬ ያለው አንዳንዱንም ፈትኛለሁኝ ከሰዎቹም ጋር ግንኙነት ፈጥረናል በዛ ውስጥ ብዙ አመት ተሳትፌያለሁ አሁንም እዛ አሳተፋለሁ ማለት ነው
እርሱ አሁን ይሄን ቴክኖሎጂ ለማስተዋወቅ ያነሳሳው ምንድነው
እንግዲህ ዋናው በሚያሳዝን ሁኔታ እኔ ተፈጠርኩባት ምድር ኢትዮጵያ በግፍኞች ክንድ ህዝቡ ሲታሽ ኖሯል እኔም የዛሬ 40 አመት እዚህ ማገርን ሸሽቼ እንድመጣ አረገኝ ይሄ ነው ከጥይታም ልጅ እኔ መጣሁትና ግፈኞች በዘመናት ግፍ እየሰሩ ህዝባቸውን ያጎሳቆሉ እየገደሉ ተሸሽገው ይኖራሉ ልክ እንደ ናዚ ጀርመኒ ላይ ግፍ የፈጠሩ ሰዎች እና እነኛ ለፍርድ አለመቅረባቸው በጣም ውስጤን ያቆስለኛልና በዛ የተነሳ ነው አሁን ቴክኖሎጂው ደርሶ ለስራ በቅቷል እና ግፍ የሚሰሩ ሰዎች ሰውን ቶርቸር አርገው አሰቃይተው የሚገሉ ሰዎች መደበቅ የማይችሉበት ደረጃ ደርሷል እና ለህዝባችን ቢያንስ ይሄንን ማስተዋወቅና ህዝባችን ሲበደል ካሁን ወዲያ በደልህ መቆም አለበት የሚበድልህን ሰው ፎቶግራፉን ገጽታውን ሌላም ኢንፎርሜሽን አንድ ላይ ሰብስቦ ያንን ኢንፎርሜሽን ማስቀመጥ ማስተላለፍ እና ከዛ በኋላ ይሄንን ከሌሎች ለሰው መፍትሄ ቆሙ ከነሱ ጋር አብረን ሆነን ዴራቤዝ ይባላል የመረጃ መከማቻ ቤት ማለት ነው በቴክኖሎጂስ እዛ ውስጥ ይቀመጥና ወደፊት ጥያቄ ያለባቸው ግለሰቦች የትም ዓለም ሸሽተው በመደበቅ ቢኖሩ ብቅ ሲሉ ፈልገን ይሄ ሰው በዚህ ጊዜ ይሄንን የፈጸመ ግፈኛ ነውና ለፍርድ መቅረብ አለበት ብለን ከነ ምስክሮቹ መቅረብ የሚችልበትን ሁኔታ ለማዘጋጀት ነው የተነሳ ነው
አቶ ዳኛቸው እስቲ ነገሩኝ እነማን ናችሁ እናንተ ወንጀለኞች ለፍርድ መቅረብ አለባቸው ስትሉ በመነሳት መንቀሳቀስ ጀመርን የምትሉት
እንግዲህ አቶ ሰለሞን እንደምታውቀው እኔ ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የዛ ድርጅት የቦርድ አባል ነኝና በዛ የሥራ ድርሻዬ ውስጥ ሆኖ ይሄ ድርጅት የተቋቋመው የኢትዮጵያውያንን መብት ለማስጠበቅና ለማስከበር ስለሆነ ከመርዳትም አልፎ ህዝባችን በደል ሳይደርስበት በደል የማስቆምም ሥራ ግዴታ አለብንና ይሄንንም ደግሞ የጀመርነው በዛው መሰረት ነው ድርጅቱ ይሄንን እንደ መከላከያ ኃይል እንዲሆን ግፈኞች መደበብ የማይችሉበት ዘመን እንደደረሰ እና ባልሆነ ሁኔታ በማይገባ ሁኔታ መከላከያ ኃይሉም ቢሆን ተኩስ እንዲትዛዝ ሲደርስበት እንዳይተኩስ በኋላ ተጠያቂነት እንደሚኖረው እንዲገነዘብ ለማሳሰብ ብለን ነው ይሄንን የሚያደርግነው ግሎባል አላያንስ ይሄንን ቴክኖሎጂ ጥናት እንዳረግም ታዝዤ በዛ መሰረት ነው ይሄንን ለማድረግም የገባሁትና እሱን ማስተዋወስ ፈልጋለሁ።
ይሄ ቴክኖሎጂ በቅቡ መሰለኝ ይፋ የተደረገውና እስካሁን የተያዘና ለፍርድ የቀረበ ወንጀለኛ አለ በዚህ ቴክኖሎጂ አማካይነት?
አዎ እንግዲህ በብዛት የፖሊስ ኃይሎችም ሌላም ጸጥታ ክፍሎች ሲጠቀሙበት ኖረዋል። ግን ለተራው ህዝብ የቀረበውና ልንጠቀምበት እንችላለን ልዋጋውንም ደግሞ ከኛ ኢኮኖሚ ደረጃ ጋር የሚመጥን ነው ብለን ያልነው አሁን ነው ከዚህ ቀደም በ ጀርመን ሀገር ውስጥ የናዚ ወታደሮች ወይንም አዛዦች ወይንም ደግሞ ተባባሪዎች የሆኑ ሰዎች ተደብቀው ሲኖሩ አንዳንዱ ያው በአይን ምስክር፣ አንዳንዱ በፎቶግራፍ ምስክር፣ አንዳንዱ በዲኤንኤም እንደዚሁ ታውቆ ለፍርድ ቀርበዋል። አሁን ግን በአጋጣሚ አሁን እንኳን ሚኒሶታ ያለ አንድ የ98 ዓመት ሽማግሌ በፖላንድ ሀገር ውስጥ እንደዚሁ ግፍ ፈጽሞ አንድ መንደር ውስጥ ወደ 44 ሰዎች የገደለ ማንነቱ ታውቆ ድሮ ከነበሩት ፎቶግራፎችም ከሌሎችም ጋር እሱ ነው ተብሎ ተመስክሮበት በማወላዳ ሁኔታ ይሄኛው ይሄ ሰው ነው ብሎ ሊፈርድበት የቻለው ይሄ ቴክኖሎጂ ነው። ፎቶግራፎችን ካሁኑ ገጽታ ጋር በማመላከት ይሄ ቴክኖሎጂ በየቦታው እየተጠቀሙበት ነው ማለት ነው።
አንድ የመጨረሻ ጥያቄ አንስቻ በቃለው። ከህግ አንፃርስ ጥያቄ ያስነሳም፣ እንዴት ነው የግለሰቡን ምስል በማሳየት ያ ወንጀለኛ መሆኑ ሊረጋገጥ የሚችለው? የሚላከው ፎቶ በሐሰት ከሆነስ ምን ማረጋገጫ አለ?
እንግዲህ የአንድ ሰው ፎቶ ማለት ነው ጥራት ያለው ፎቶ ስለሆነ ድረስ ልክ የአንድ ሰው የጣት አሻራ እንደ ማለት ነው። የጣት አሻራ ለፍርድ ቤት ወሳኝ ሚና እንደሚጫወተው ዲኤንኤ የሚባለው ደግሞ የሰው ንጥረ ነገርም እንደዚህ ወሳኝ ነገር እንደሚጫወተው የሰው ምስልም በህግ ላይ ወሳኝ የሆነ ሚና እየተጫወተ ነው። ልክ የጣት አሻራም እንደዛው መሰረት ነው፣ የዲኤንኤም በዛው መሰረት ነው የሚሰራው።
በጣም አመሰግናለሁ አቶ ዳኛቸው ተሾመ።
እኔም በጣም አመሰግናለሁ። እና አጋጣሚ ተጠቅሜ በአገራችን ግፍ የሚሰሩ ሰዎችን ለማጋለጥ ገጽታቸውን ማስቀመጥ ያስፈልጋል። ምክንያቱም በአሁኑ ጊዜ ለህግ ማቅረብ ባይቻል ለወደፊት ስለሚቻል ይሄንን ኢንፎርሜሽን እንዲያስቀምጡ ማሳሰብ ፈልጋለሁኝ አቶ ሰለሞን።
እሺ፣ በድጋሚ አመሰግናለሁ ለጊዜው።
እኔም እንደዚህ አመሰግናለሁ። እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሰሜን ኮሪያ የደቀነችውን የኑክሌር ስጋት ለማብቃት ከፍተኛ ዲፕሎማሲያዊ ዘመቻ በመክፈት ጫና ማሳደር አስፈላጊ ነው ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን። ቲለርሰን ይህን አስተያየት የሰጡት በኮሪያው ሰላጤ የጸጥታና መረጋጋት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። አገሮቻችን አሉ ቲለርሰን፣ አገሮቻችን ከዚህ ቀደም ላገዛዙ በህብረት የላክነውን መልእክት ደግመዋል። የኑክሌር ጦር መሳሪያ ባለቤት የሆነች ሰሜን ኮሪያን አንቀበልም። በዚህ ላይ ሁላችንም የምንጋራው ፖሊሲ አለ፣ ግባችንም አንድ ነው። ያ ፖሊሲና ግብም ሰላጤው ሙሉ በሙሉ ሊረጋገጥና ሊቀለበስ በማይችል ደረጃ ከኑክሌር ነጻ መሆን አለበት የሚል ነው ይልና የቪየርስ አንቀጽ ሀተታውን ይቀጥላል። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አክለውም ዩናይትድ ስቴትስ ከሌሎች የአካባቢው ሀገሮች ጋር በተለይም ከቻይናና ከሩሲያ ጋር በተደጋጋሚ ልዩነቶች እንዲፈጠሩ ለማድረግ ጥረት ብታደርግም አልያዘላትም፣ አሁንም ግንኙነቶቻችን ጠንክረው ይገኛሉ ብለዋል። የተባበሩት መንግስታት ድርጅት አባል ሀገሮች በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የተጣለውን ማዕቀብ ሙሉ በሙሉ አክብረው መገኘታቸው እጅግ ጠቃሚ ይሆናል። ይህን በተመለከተም ዩናይትድ ስቴትስና ሸሪኮቿ ማዕቀቡን በመጣስ በሕገ ወጥ መንገድ በድብቅ ቁሳቁሶችን ወደ ሰሜን ኮሪያ የሚያስገቡ ሀገሮችን እንቅስቃሴ ለመግታት በሚቻልበት መንገድ ላይ ተወያይተዋል። እርምጃዎቹ በባህር ላይ ከመርከብ መርከብ የሚተላለፉ ሕገ ወጥ ድርጊቶችንም በዓለም አቀፍ ደረጃ መከላከልን ያካትታሉ። ሰሜን ኮሪያ በየጊዜው ሚሳይል በመተኮስ የምትፈጥረው ስጋት እስካለ ድረስም ዩናይትድ ስቴትስ ማዕቀቡን ማጥበቋን ትቀጥላለች። የዚህ ከፍተኛ ዘመቻ ዓላማ ምንጊዜም ቢሆን ሰሜን ኮሪያ ወደ አስተማማኝ ድርድሮችና አካባቢውን ከኑክሌር ስጋት ነጻ ለማድረግ ነው። ሆኖም ገንቢ ድርድሮችን ለማድረግ አሉ ውጭ ጉዳይ ሚኒስትር ቲለርሰን፣ ገንቢ ድርድሮችን ለማካሄድ ከዚያኛው ወገን አስተማማኝ ተደራዳሪ ያስፈልጋል። እስካሁን ባለው ጊዜ ግን ሰሜን ኮሪያውያን ታማኝነታቸውን አላሳዩም። የፒዮንግያንግ ባለሥልጣናት የእኛ መንገዶች ሁሉ ክፍት መሆናቸውን ይገነዘባሉ፣ የት እንደሚያገኙንም አተውት አይደለም። ነገር ግን አሁንም ሌላውን የማስፈራራት ባሕሪ ያላቸው ሲሉም ማከላቸውን ገልጾ የቪዮኤርስ አንቀጽ ሀተታውን ሲያጠቃልል ዓለም አቀፉ ኅብረተሰብ ሰሜን ኮሪያ ከኑክሌር ነጻ የሆነ ተጨባጭ እርምጃ እስክትወስድ ድረስ የተባበረ ጫናውን መቀጠል አለበት ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ከመሰናበታችን በፊት አንድ ሁለት አርዕስተ ዜና ላሰማ። በቆቦ ከተማ ለሁለት ቀናት በተደረገ ተቃውሞና ግጭት እስካሁን 7 ሰዎች መሞታቸውን ያነጋገርናቸው ነዋሪዎች ገልጸዋል። ከሞቾች ውስጥ አንድ ታዳጊና 2 የመከላከያ ሰራዊት አባላት እንዳሉትም ነግረውናል። የኔዘርላንድስ መንግስት የኤርትራ ኤምባሲ ጉዳይ ፈጻሚ ተከስተ ገብረመድህን ከሀገሩ እንዲወጡ ማዘዙ ተቀባይነት የሌለው አድራጎት ነው ስትል ኤርትራ ተቃውማለች። የኤርትራ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የኔዘርላንድስ እርምጃ የዲፕሎማሲ ግንኙነቶችን የሚመለከተውን የቪየና ድንጋጌ የሚጻረር የማን አለብኝነትና የትንኮሳ ተግባር ነው ብሎታል።
አድማጮች ለምሽቱ ያዝነውንም በዚሁ ማብቃታችን ነው። ነገ አርብ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ምሽቱን ያስተናገድናችሁ አሉላ ከበደና
አዲሱ አበበ፣ ብርሃን ኃይሉ ፕሮግራሙ ስትመራ አምሽታለች። አብረን
ከኦድሬስ ሪገስ ከአቀራባሪያችንና ከተቀሩ ባልደረቦቻችን ጋር
በዚሁ ወጣና እንትና መጣ።
መልካም ምሽት። የትግርኛ ስርጭት ይቀጥላል።
ደህና እደሩ።